ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ጠቅላይ አቃቤ ሕግ በአዋጅ ተቋቋመ፣ የፍትህ ሚኒስቴር ደግሞ ፈረሰ።
ጠቅላይ አቃቤ ሕግ አደረጃጀት በሀገሪቱ መኖር እንዳለበት መልሷል። በተለይም ሽብርተኝነትን፣ የሀገር ክህደት፣ ከባድ የሰው ግድያ፣ ሙስናና ሌሎች ትልልቅ ወንጀሎችን በተመለከተ የመመርመር የመክሰስና የመከራከር ጉዳይ ለጠቅላይ አቃቤ ሕግ መሰጠት አለበት ብሎ የወንጀል ፍትህ አስተዳደር ፖሊሲ መልሶታል።
አቶ ጌታቸው አምባዬ የኢትዮጵያ ፍትህ ሚኒስትር ናቸው።
በእኛ ሀገራችን ከፍተኛ የሆነ የፍትህ መጓተት እንዳለም የሚያከራክር አይደለም። ይህም በማናቸውም መመዘኛ ተቀባይነት ያለው ነገር አይደለም። መንግስት ዜጎች የተፋጠነ ፍትህ እንዲያገኙ መስራት መቻል አለበት።
እኚህኛው ደግሞ አቶ አመሃ መኮንን ይባላሉ። የህግ ባለሙያ ናቸው። ሙሉ ዘገባውን በዕለቱ አብይ ርዕስ ይዘናል።
ፓናማ ፔፐርስ በመባል የሚታወቀው የበርካታ ዓለም መሪዎችና ባለጸጎች ምስጢር ያለበት ሰነድ የህዝብን አመኔታ ያሳጣል፣ ዜጎችም ለሀገራቸው ትምህርት ቤቶች፣ መንገዶችና ሌሎች ተቋማት ግንባታ የሚያደርጉትን አስተዋጽኦ ይገድባል፣ ቀረጥ ከመክፈልም ይቆጠባሉ ሲሉ የዓለም ባንኩ ሁለተኛ ከፍተኛ ባለሥልጣን አስታወቁ። የዚህንም ዝርዝር ይዘናል።
ለምሽቱ ካሉን የዓለም ዜናዎች ውስጥ የደቡብ ሱዳን ምክትል ፕሬዝደንትነቱን የሚይዙት የአማጽያኑ መሪ ሪያክ ማሻር በጥቂት ቀናት ውስጥ ጁባ ይገባሉ ተብሎ ይጠበቃል። ስለ አቀባበላቸውና መቼ ቃለ መሐላ እንደሚያደርጉ ግን በመንግስቱና በተቃዋሚዎቹ ዘንድ እስካሁን ስምምነት እንደሌለ ነው የሚወራው። በማሊ በቡርኪና ፋሶና በአይቮሪ ኮስት ሆቴሎች ላይ የአሸባሪ ጥቃት ከተደጋገመ ወዲህ ምዕራብ አፍሪቃ በተጠንቀቅ ሁኔታ ላይ ነው የምትገኘው። በዚህም ላይ ዜና ይኖረናል።
በወቅታዊ የኢትዮጵያ ርዕሰ ጉዳዮች ላይ የሚያተኩረው የሰጥ አገባ ክርክርና ሳምንታዊ አፍሪቃ በጋዜጦች በሁለተኛው አጋማሽ ይጠብቋችኋል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ከዛሬ አርብ ሚያዝያ 7 2008 ዓ.ም ዝግጅታችን ጋር የምሽቱ አስተናጋጆች አሉላ ከበደና
ቆንጂት ታየነን፣ የፕሮግራሙ መሪ ንጉሱ ታምሬ ነው። አብረናችሁ እናመሻለን። በቅድሚያ የምሽቱን የዓለም ዜናዎች። የደቡብ ሱዳን ምክትል ፕሬዚደንት የሚሆኑት የአማጽያኑ መሪ ሪያክ ማቻር በጥቂት ቀናት ውስጥ ዋና ከተማዋ ጁባ ይገባሉ ተብሎ ይጠበቃል። ይሁንና እንዴት ያለ አቀባበል እንደሚደረግላቸው፣ መቼ ቃለ መሐላቸውን እንደሚፈጽሙ በመንግስቱና በተቃዋሚዎቹ ዘንድ እስካሁን የተደረገ አግባብ እንደሌለ ነው የሚነገረው። የተቃዋሚው ኤስፒኤልኤም ቃል አቀባይ ዊሊያም ኢስኬል መሪያቸው የፊታችን ሰኞ ጁባ እንደሚገቡ ተስፋ አደርጋለሁ ብለዋል። ይሁን እንጂ ሁለቱ ወገኖች ስለሚደረገው አቀባበል አሁንም ዝግጅቱ አልተጠናቀቀም ነው ያሉት። በእኛ በኩል ያለን ስጋት እንደሚከተለው ነው ካሉ በኋላ ቃል አቀባዩ የገቡ ዕለት ማለት ማሻር ቃለ መሐላ ሊፈጽሙ ይገባል። የዛን ዕለት አስቸኳይ ጊዜ አዋጁ መነሳት አለበት። ጁባ ከጦር ሰራዊት ነጻ መሆኗ በተኩስ አቁምና የሽግግር ወቅት ጸጥታ ተቆጣጣሪው አካል መረጋገጥ አለበት ብለዋል። ጁባ በሰላም ውሉ በተጠቀሰው መሰረት ከወታደራዊ ኃይል ነጻ መሆኗ ላይ አልረካንም ገና ሲሉ ቃል አቀባዩ ጨምረው አመልክተዋል። የሀገሪቱ የማስታወቂያ ሚኒስትር ማይክል ማኮዬ ግን ጦሩን የማስወጣቱን ስራ አጠናቀናል ይላሉ። የአማጽያኑ ቃል አቀባይ ማቻር ከመግባታቸው በፊት በተቆጣጣሪው አካል ይረጋገጥልን ብለዋል። የሰላም ውሉን ተግባራዊነት እንዲቆጣጠር የተሰየመው የጋራ ተቆጣጣሪና ገምጋሚ ኮሚሽን ባለስልጣናትን አስተያየት ለማግኘት ለጊዜው አልተቻለም። በማሊ በቡርኪና ፋሶና በአይቮሪ ኮስት ሆቴሎች ላይ የአሸባሪ ጥቃቶች ከተደጋገሙ ወዲህ ምዕራብ አፍሪቃ በተጠንቀቅ ሁኔታ ላይ ትገኛለች። አሁን ደግሞ ሾልከው የወጡ የጸጥታ ጉዳይ ሰነዶች እንዳመለከቱት ጋናና ቶጎ ከአልቃይዳ ጋር የተሳሰረው ጽንፈኛ ቡድን ቀጣዮቹ ኢላማ ናቸው። የጋና ፕሬዚደንት ጆን ማሃማ የሀገሪቱ ሕዝብ እንዲረጋጋ መክረዋል። የአሜሪካ ድምጽ ራዲዮ ዘጋቢ ፍራንቼስካ ካክራ ፎርሶን ከአክራ የላከችውን ዘገባ አዳነች ፍስሐዬ ታቀርባለች።
ሾልኮ የወጣው ሰነድ ከብሔራዊ የጸጥታ ካውንስል ሴክሬታሪያት የተገኘ የስለላ ዘገባን የሚጠቅስ ሲሆን ጋና ላይ ሊፈጸም የሚችለው የሽብር ጥቃት ችላ ሊባል የሚችል ነገር አይደለም ይላል። ደብዳቤው ለጋና ኢሚግሬሽን አገልግሎት የተላከ ነው። ሰነዱ ድንበር ላይ ከፍተኛ ቁጥጥር እንዲደረግ ጥሪ ያቀርባል። ከማሊ፣ ከኒጀርና ከሊቢያ የሚገኙ ሰዎችን አጥብቆ መከታተል እንደሚያስፈልግ ይመክራል። ሾልኮ ወጣ የተባለው ሰነድ መጀመሪያ ላይ የታየው በማህበረሰባዊ ሚዲያ ላይ ነበር። ከዚያ በኋላ ሰነዱ በአገር ውስጥ የዜና መገናኛ አውታሮች ወጣ። የጋናው ፕሬዚደንት ጆን መሃማ ትላንት በሬዲዮ ባደረጉት ንግግር ሀገሪቱን የማረጋጋት ጥሪ አቅርበዋል።
We have trained our own special forces. Currently we have a significant number on standby.
የራሳችንን ልዩ ኃይሎች አሰልጥነናል። በአሁኑ ወቅት ከሰለጠኑት ልዩ ኃይሎች መካከል በርከት ያሉት በተጠንቀቅ ላይ ይገኛሉ። ሊገጥመን የሚችል ማንኛውንም አይነት አደጋ እየተዘጋጀንበት ነው። ይሁንና ህዝቡንም በንቃት እንዲከታተል ያስፈልጋል ነው የሚሉት።
ከአልቃይዳ ጋር የተሳሰረው እስላማዊ ማግረብ የተባለው ቡድን ከአብጃን ወጣ ብሎ በባህር ዳር በሚገኝ መዝናኛ ቦታ ላይ ጥቃት ከፍቶ 19 ሰዎች ከተገደሉ በኋላ የጋና መንግስት ሀገሪቱ በተጠንቀቅ ላይ እንድትሆን አድርጓል። ሾልኮ የወጣው ሰነድ እንደሚለው ከአይቨሪኮስ የተገኘው መረጃ ጥቃቱን ያስተባበረው ሰው ያለውን ያካትታል። በጋና ጥቃት የማካሄድ ዓላማ ያላቸው ሰዎች በኒጀር በተመዘገበች 4x4 መኪና ጋና እንደገቡ መረጃው ያመለክታል። አጥቂዎቹ ፈንጂዎችና ሌሎች መሳሪያዎች ተለዋጭ የመኪና ጎማ በሚቀመጥበት ቦታ ላይ እንደደበቁ ሰነዱ ጠቁሟል። ፕሬዚደንት መሐማ የመረጃው ሾልኮ መውጣት እንዳሳዘናቸው ገልጸዋል። እንዲህ በግላጭ መውጣት አልነበረበትም ብለዋል። አያይዘውም ፕሬዚዳንቱ እያንዳንዷ የምዕራብ አፍሪካ ሀገር አደጋ ይጠብቃታል፣ እኛ ደግሞ ከውጭ ብቻ ሳይሆን ከሀገር ውስጥም አደጋ ተደቅኖብናል። ከአሸባሪ ቡድኖች ጋር የተቀላቀሉ ዜጎቻችን እንዳሉ ማስረጃ አለን ብለዋል።
የ92 ዓመቱ የዚምባብዌው ፕሬዚዳንት ሮበርት ሙጋቤ ስልጣናቸውን እንዲለቁ ተቃዋሚዎች ያቀረቡትን ጥያቄ ገዢው ፓርቲ ውድቅ አደረገው። ተቃዋሚዎቹ ጥያቄውን ያቀረቡት ትናንት ከበርካታ ዓመታት በኋላ የመጀመሪያ የሆነውን የተቃውሞ ሰልፍ ባካሄዱበት ወቅት ነው። የዛኑ ፒኤፍ ፓርቲ ቃል አቀባይ ሲሞን ካያ ሞዮ ለመንግስት ሄራልድ ጋዜጣ በሰጡት ቃል ፕሬዚዳንቱ ስልጣን የያዙት በዲሞክራሲያዊ መንገድ ተመርጠው ነው፣ ተቃዋሚዎችም ተወዳድረው ማሸነፍ እንጂ ስልጣን ልቀቁ ማለት አይገባቸውም ብለዋል። ሙጋቤ እንደገና ይወዳደራሉ ተብሎ በሚጠበቅበት በሚቀጥለው እንደ አውሮፓውያን የዘመን አቆጣጠር 2018 ምርጫም ህዝቡ አሁንም ይቆዩልን ካለ ይመርጣቸዋል ብለዋል ቃል አቀባዩ። ትናንት ሐሙስ በዋና ከተማዋ ሐራሬ ከ2000 የሚበልጡ በሞርጋን ሻንጌራይ የሚመራው የኤምዲሲ ፓርቲ ደጋፊዎች የተቃውሞ ሰልፉን አካሂደዋል። ለወትሮ በአገሪቱ ክልል የሆነውን ክልክል የሆነውን የተቃውሞ ሰልፍ እንዲበትን ፖሊስ የሚጠራ ሲሆን የትናንቱ ሰልፍ ተከልክሎ እንደነበር፣ ነገር ግን እቅዱን ፍርድ ቤቱ ትናንት ውድቅ እንዳደረገው ነው የተገለጠው።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ግብጽ ውስጥ ሁለቱ ደሴቶች ለሳውዲ አረቢያ በመሰጠታቸው ምክንያት ውጥረቱ እያየለ መጥቶ ዛሬ የተቃውሞ ሰልፍ ለማድረግ የወጡ ሰዎችን የጸጥታ ኃይሎች በአስለቃሽ ጋዝና በወታደሮች በማጠር በትነዋቸዋል። ካይሮ ውስጥ አሁንም የተቃውሞ ሰልፍ መካሄድ ከሚፈቀድባቸው ጥቂት አካባቢዎች አንዱ በሆነው ጆርናሊስት ሲንዲኬት ጽህፈት ቤት ደጃፍ ዛሬ በብዙ መቶ የተቆጠሩ ሰዎች ጸረ መንግስት መፈክሮችን ሲያሰሙ፣ ፖሊሶች ቀኑን ሙሉ ከዚያው ሳይንቀሳቀሱ ውለዋል። ቲራንና ሳናፊል የተባሉት ደሴቶች መሰጠታቸውን የተቃወሙ ሰዎች መንግስት ስልጣን ይልቀቅ፣ አዋድ መሬቱን ሸጠው የሚሉ መፈክሮችን ሲያሰሙ ነበር። የግብጽ መንግስት በበኩሉ ሳውዲ አረቢያ የደሴቶቹ ህጋዊና ታሪካዊ ባለቤት ስለሆነች መለስንላት እንጂ አልሰጠናትም በማለት ተከራክሯል። ተቃዋሚዎች ይህን ጉዳይ ህዝቡንም ሆነ አዲስ የተመረጠውን ፓርላማ አላማከራችሁም ሲሉ ነው የተቃወሙት።
የዩናይትድ ስቴትሱ ዲሞክራቲክ ፓርቲ እጩ ፕሬዚዳንታዊ ተፎካካሪ የቨርመንቱ ግዛት የመወሰኛው ምክር ቤት አባል በርኒ ሳንደርስ እና የቀድሞዋ የውጭ ጉዳይ ሚኒስትር ሂላሪ ክሊንተን ትናንት ማምሻው ላይ በቀጥታ የቴሌቪዥን ስርጭት ብርቱ ክርክር ያካሂደዋል። ክርክሩ የተካሄደው በሚቀጥለው ሳምንት ማክሰኞ ዕለት በፕሬዚዳንታዊ ፉክክሩ ትልቅ ስፍራ የተሰጠው የኒውዮርኩ ቅድመ ምርጫ ዋዜማ ነው። ሁለቱ እጩዎች የኒውዮርኳ ብሩክሊን ቀበሌ መድረክ ላይ አንደኛው በሌላው አስተያየት ላይ ብርቱ ትችት ሲዘነዝሩ አምሽተዋል። ክሊንተን ለፕሬዚዳንትነት ብቁ አይደሉም ብለው በቅርብ ሳምንታት ነቀፋ አሰምተው የነበሩት በርኒ ሳንደርስ በትናንቱ ክርክር ላይ ግን እሺ ብቁ ናቸው እቀበላለሁ፣ ግን አስተያየታቸውን ውሳኔያቸው ላይ ጥያቄ አለኝ ነው ያሉት። የኢራቁን ጦርነት መደገፋቸው፣ የምረጡኝ ዘመቻ ገንዘብ ከዎል ስትሪት ባንኮችና ኩባንያዎች መቀበላቸው ተገቢ አይደለም ሲሉ ሳንደርስ ዘርዝረዋል። የበርኒ ሳንደርስ ዘመቻ የሐሰት ወሬ እየነዛብኝ ነው ያሉት ክሊንተን በበኩላቸው የኒውዮርክ ሕዝብ ሁለት ጊዜ ለመወሰኛው ምክር ቤት ተወካይነት ፕሬዚዳንት ባራክ ኦባማም ለውጭ ጉዳይ ሚኒስትርነት የመረጡኝ ሰው ነኝ ብለዋል። ትክክለኛ አስተሳሰብ ወይም ሚዛን አለኝ ነው ያሉት ክሊንተን። ሳንደርስ የውጭ ጉዳይ ፖሊሲ እውቀታቸው ደካማ ነው ሲሉም ተችተዋል።
የዩናይትድ ስቴትስ መንግስት ግዙፉ ዓለም አቀፍ የዜና አውታር ለሆነው ለአሜሪካ ድምፅ አዲስ ዋና ዲሬክተር ተሾመ። አዲሷ ዋና ዲሬክተር አማንዳ በነት የፑሊትሰር ሽልማት አሸናፊ የሆኑ የምርመራ ጋዜጠኛና ጸሐፊም ናቸው። የቪኦኤና ሌሎችም አራት የዜና ተቋማት የበላይ ተመልካች የሆነው የብሮድካስቲንግ የገዢዎች ቦርድ ዛሬ እንዳስታወቀው አዲሷ የቪኦኤ ዋና ዲሬክተር ቃለ መሐላ ፈጽመው ስራቸውን በይፋ የሚጀምሩት የፊታችን ሰኞ ሚያዝያ 10 2008 ዓ.ም ይሆናል። በኔት ለብሉምበርግ ኒውስ፣ ለፊላዴልፊያ ኢንኳየረር፣ ለዎል ስትሪት ጆርናል እና ሌሎችም መገናኛ ብዙሃን የሰሩ ሰው ናቸው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ አርብ ምሽት ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ19 በ22ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል።
በርከት ያሉ ቅንብሮች በሁለተኛው አጋማሽ ይጠብቋችኋል። ሌሎችም ዘገባዎች አሉን። ታዲያ እንደ ወትረው ሁሉ በዚህ ሰዓት የሚቀርበው አሁን ቀጣዩ የዕለቱ አብይ ርዕስ ነው። ጠቅላይ አቃቢ ሕግ በአዋጅ ተቋቋመ፣ የፍትህ ሚኒስቴር ደግሞ ፈረሰ ይላል አብይ ርዕሳችን። የሕዝብ ተወካዮች ፍርድ ቤት ትላንት ባካሄደው ስብሰባ ላይ ነው ጠቅላይ አቃቢ ሕግን የሚያቋቁምና ፍትህ ሚኒስቴርን ደግሞ የሚያፈርስ አዋጅ ያጸደቀው። እስክንድር ፍሬው አጠር ያለውን የዚህን ዘገባ ዝርዝር ልኳል።
በ1985 ዓ ም በአዋጅ ቁጥር 39 ተቋቁሞ የነበረውና በ1986 እንደገና የፈረሰው የጠቅላይ አቃቤ ሕግ ጽህፈት ቤት ዳግም በአዋጅ ተቋቁሟል። በፍትህ ሚኒስቴር ውስጥ የአንድ መምሪያ ያህል ብቻ ይሰራ እንደነበር፣ ይሄም ነጻ ህልውናውን እንዳሳጠው የሚገልጹ ባለሙያዎች ስልጣኑም ለተለያዩ ተቋማት ጭምር ተሰጥቶ መቆየቱን ይናገራሉ። የአዋጁን መጽደቅ አስመልክተው ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ማብራሪያ የሰጡት የፍትህ ሚኒስትሩ ጌታቸው አምባዬ ጠቅላይ አቃቤ ሕግ ራሱን ችሎ የመቋቋሙ አንዱ ምክንያት ይሄው እንደሆነ አስረድተዋል።
የመመርመርና የክስ መመስረት ጉዳይ በተለያዩ ተቋማት ተበታትኖ ሲሰጥ የቆየ ጉዳይ ነው። በመደበኛው አቃቤ ሕግ በጸረ ሙስና፣ በገቢዎች ጉምሩክ ባለስልጣንና በሸማቾች ባለስልጣን ተከፋፍሎ የነበረ ከመሆኑ ጋር ተያይዞ መሰረታዊ ችግሮች የታዩበት መሆኑን በግምገማ የታየ ነው። አንደኛውና መሰረታዊ ጉዳይ እነዚህ የህግ የማስከበር ጉዳዮች ወጥነት ባለው መንገድ የመሰራቱ ሁኔታ ከተቋም ተቋም የሚለያይ በመሆኑ የተነሳ በስራዎቹ ላይ የሚያመጣው እንቅፋትነት አንዱ መሰረታዊ ችግር ነው። ይህን ተከትሎ የሚታየው ቀልጣፋና ውጤታማ የሆነ አገልግሎት በመስጠት ረገድ ከተቋም ተቋም የሚታየው አገልግሎትን በዛው መሰረት ችግር ያለበት
የአሁኑ አደረጃጀት ግን የተሻለ ሁኔታ እንደሚፈጥር ሚኒስትሩ አስረድተዋል። ጠቅላይ አቃቤ ሕግ እንደ ሚኒስቴር መስሪያ ቤት እንደሚቋቋም፣ የሚኒስትሮች ምክር ቤትም አባል እንደሚሆን ተጠቅሷል። ዋና አቃቤ ሕጉም በጠቅላይ ሚኒስትሩ አቅራቢነት በፓርላማው እንደሚሾሙ ተመልክቷል። የአቃቤ ሕግነት ስልጣን ተሰጥቷቸው የቆዩ ተቋማት ስልጣንና ተግባር ወደ አዲሱ ጠቅላይ አቃቤ ሕግ እንደሚዞርም ሚኒስትሩ አብራርተዋል።
የአዲሱ አደረጃጀት እንግዲህ ያው በፍትህ ሚኒስቴር በ916 አዋጅ ቁጥር 916 2008 16 ላይ የተሰጡ ስልጣንና ተግባር ወደ ጠቅላይ አቃቤ ሕግ ይመጣል። ከጸረ ሙስና የመመርመር ስራዎች ለፖሊስ ሲሰጡ የክስ ጉዳዮች ወደ ጠቅላይ አቃቤ ሕግ ይመጣሉ። ገቢዎችና ጉምሩክም ላይ ያለው የመክሰስ ሁኔታ ወደ ጠቅላይ አቃቤ ሕግ ይመጣል። ስለዚህ እነዚህን መመለስ የሚችል የአደረጃጀት ስራ በጠቅላይ አቃቤ ሕጉ ዘርፎችና ዲቪዥኖች ይኖራል። በዚህ መሰረት ስራዎችን የማስቀጠል ስራ ይሰራል።
ሚኒስትሩ አክለው እንዳብራሩት የጠቅላይ አቃቤ ሕግን የማቋቋሙ አስፈላጊነት ከታመነበት ቆይቷል።
የወንጀል ፍትህ አስተዳደር ፖሊሲያችን በ2003 ዓ.ም ሲወጣ የጠቅላይ አቃቤ ሕግ አደረጃጀት በሀገሪቱ መኖር እንዳለበት መልሷል። በተለይም ሽብርተኝነትን፣ የሀገር ክህደት፣ ከባድ የሰው ግድያ፣ ሙስናና ሌሎች ትልልቅ ወንጀሎችን በተመለከተ የመመርመር የመክሰስና የመከራከር ጉዳይ ለጠቅላይ አቃቤ ሕግ መሰጠት አለበት ብሎ የወንጀል ፍትህ አስተዳደር ፖሊሲ መልሶታል። ስለዚህ ፖሊሲው ተግባራዊ የሚሆነው እሱን ሊያስፈጽሙ በሚችሉ አዋጆች ከመሆኑ ጋር ተያይዞ የጠቅላይ አቃቤ ሕግን አዋጅ ማውጣት አስፈላጊ የሚያደርገው ሌላው ምክንያት ይሄ ነው።
ከአዋጁ መውጣት እስከ ይዘቱ የተለያዩ አስተያየቶች ማስከተሉ መነጋገሪያ መሆኑ እየታየ ነው። የጠቅላይ አቃቤ ሕግን ሙያዊ ነጻነት ያሳጣሉ የተባሉ የአዋጁ ክፍሎች የባለሙያዎችን ትኩረት ከሳቡት መካከል ናቸው። የፍትህ ሚኒስቴር ስልጣን ተደርቦ ለጠቅላይ አቃቤ ሕግ መሰጠቱን ባሉታዊ ሁኔታ የተመለከቱት እዚህ ላይ ይጠቀሳሉ። ተቋሙ በሙያዊ ተግባሩ ላይ እንዳያተኩር ፖለቲካ ውስጥም እንዲዘፈቅ ያደርገዋል ባይ ናቸው። የካቢኔ አባል ሆኖ የፖሊሲ ውሳኔዎችን የሚወስን ተቋም እንዴት ሙያዊ ነጻነት እንደሚኖረው የጠየቁም አሉ። ሰሞኑን ከባለሙያዎች አስተያየት ጋር ለመመለስ እንሞክራለን። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ለመጽሔት ክፍለ ጊዜ ወደ ተሰናዱት ዝግጅቶች እናልፋለን። ፓናማ ፔፐርስ በመባል የሚታወቀው የበርካታ የዓለም መሪዎችና ባለጸጎች ምስጢር ያለበት ሰነድ የሕዝብን አመኔታ ያሳጣል፣ ዜጎችም ለሀገራቸው ትምህርት ቤቶች፣ መንገዶችና ለሌሎችም ተቋማት ግንባታ የሚያደርጉትን አስተዋጽኦ ይገድባል፣ ግብር ከመክፈልም ይቆጠባሉ ሲሉ የዓለም ባንክ ሁለተኛው ከፍተኛ ባለስልጣን አስታወቁ። ባለስልጣኑ ሲሪ ሙሊያኒ ኢንድራ ትራዋቲ ከቪኦኤው ጂም ራንደል ጋር ባካሄዱት ቃለ ምልልስ በመላው ዓለም የሚገኙ ሕግ አውጪዎች አዳዲስ ደንቦችን እንዲቀርጹና የበለጠም እንዲቀራረቡ ጥሪ አስተላልፈዋል። ዝርዝሩን አዲሱ አበባ ያቀርባል።
ፓናማ ውስጥ ከሚገኙ የሕግ ቢሮዎች ሾልከው የሚወጡ ወረቀቶች ወይም ዶኩመንቶች በመላው ዓለም የሚገኙ አንዳንድ ሀብታሞች ንብረት እንዲያሸሹ፣ ቀረጥም እንዳይከፍሉ ምክንያት ሆነዋል። ይህ አይነቱ አካሄድ ሕገ ወጥ ነው ባይባልም በዩናይትድ ስቴትስና በሌሎች አገሮች የሚገኙ ሕግ አውጪዎች ሕጋዊ መሆኑን ይደግፋሉ። እናም ብዙዎቹ ንብረት ማሸሽ ሕገ ወጥ እንደሆነ የሚያስረዳ አዲስና ጠበቅ ያለ ሕግ እንዲወጣ ይፈልጋሉ። ልሂቃኑ ቀረጥ መክፈልን ሲያቆሙ፣ ተራው ሕዝብ ደግሞ አድሎ እንደተደረገበት በመቁጠር ቅሬታ ያሰማል። በዓለም ባንክ የአስተዳደር ኃላፊ የሆኑት ባለሥልጣን እንደሚሉት አስተሳሰቡ በራሱ አመኔታን ያጠፋል፣ የኢኮኖሚ እድገትን ይጎዳል።
The countries see that some of the leader elite or in this case the rich people have the
እነዚህ ሀገሮች አንዳንድ መሪዎች ለሂቃን ወይም ከዚህ አኳያ ሀብታሞቹ በውጭ ሀገር የባንክ ሂሳብ እንዳላቸው ሲያውቁ ለምን የሚል ጥያቄ ያነሳሉ። ይሄ በእውነት ተገቢ ወይም ህጋዊ ምክንያት ነው የሚል ቅሬታም ያቀርባሉ።
Global Financial Integrity በመባል በሚታወቀው የምርምርና የመብት ተሟጋች ድርጅት ውስጥ የሚገኙ ጠበብት ደግሞ የመንግስትን ካዝና በእጅጉ መራቆት ያዋሳሉ።
Our data show that over $1 trillion in illicit money is siphoned out of developing country economies.
ያሉት መረጃዎች እንደሚያሳዩት በየአመቱ በትሪሊዮን ወይም $1,000,000,000,000 የሚቆጠር ገንዘብ ከታዳጊ አገሮች ይወጣል። ይሄ ደግሞ ወደ እነዚህ አገሮች ከሚገባው ከውጭ አገሮች መዋለ ንዋይና የውጭ እርዳታዎች የሚበልጥ ነው።
ከፓናማ ፔፐርስ ጋር የተያያዙ ታሪኮችን በሚያወጣ አንድ ዓለም አቀፍ ቡድን ውስጥ የሚሰራ የምርምር ጋዜጠኛ እንዳመለከተው ዶክመንቶቹ በብዙ ሺዎች የሚቆጠሩ ኩባንያዎችን ይፋ ያደርጋሉ። እናም ህጎቹን በተመለከተ ሲናገር
What many experts have told us is that laws in countries
ብዙ ጠበብት እንደሚነግሩን በየሀገሮቹ ያሉ ህጎች መቀየር ይኖርባቸዋል
ይላል። የቀድሞ የኢንዶኔዥያ የገንዘብ ሚኒስትር የነበሩትና አሁን የዓለም ባንክ የአስተዳደር ዲሬክተር አገሮች በጋራ ተባብረው ሊሰሩ ይገባል ይላሉ።
But even if you are doing that without international cooperation, it's going to be very hard.
ይህን ብናደርግ እንኳን ዓለም አቀፍ ትብብር ከሌለ እነዚህን ከግብር ክፍያ የሚሸሹትን አሳዶ ማግኘት እኮ አይቻልም።
እናም የባንክ ሙያተኞች ህጎቹን ለማጥበቅ በሚቻለባቸው ሁኔታዎች ላይ በዋሽንግተን ዲሲው እና የዓለም ባንክ IMF የገንዘብ ድርጅት ስብሰባ ላይ በተገኙ ባለስልጣናት ፊት ብርቱ ጥረት እያደረጉ መሆናቸው ታውቋል።
የመጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። በኦሮሚያ በየደረጃው የተካሄደውን ግምገማ ተከትሎ ኃላፊነታቸውን አልተወጡም የተባሉ ከ800 በላይ አመራሮች ከደረጃ ዝቅ ብለው እንዲሰሩ የማድረግና ከኃላፊነት የማንሳት እርምጃ መወሰዱን የኦሮሚያ ክልላዊ መንግስት አስታውቋል። በክልሉ የተጀመረው የተቃውሞ እንቅስቃሴ መነሻ የመልካም አስተዳደር ችግር መሆኑን የኦሮሚያ ክልልና የፌዴራሉ መንግስት ማስታወቃቸው የሚታወስ ነው። ዘጋቢያችን እስክንድር ፍሬው ከአዲስ አበባ የላከው ዘገባ ዝርዝሩን ይዟል።
በኦሮሚያ ክልል የተጀመረውን የተቃውሞ እንቅስቃሴ ተከትሎ ከደረጃ ዝቅ የሚደረጉ ከኃላፊነት የሚባረሩ ሰዎች ቁጥር ጨምሯል። በኦሮሚያ ተገቢ የሆነ የህዝብ ብሶት መኖሩን ያመኑት የፌዴራሉና የክልሉ መንግስታትም የተቃውሞ እንቅስቃሴ መነሻም የመልካም አስተዳደር ችግር መሆኑን በተደጋጋሚ ገልጸዋል። ለዚህ ችግር ተጠያቂ ናቸው ባሏቸው የሥራ ኃላፊዎች ላይ የሚወሰደው እርምጃ መቀጠሉንም የኦሮሚያ ክልል መንግስት የኮሙኒኬሽን ጉዳዮች ቢሮ ኃላፊና የካቢኔ አባል አቶ ፈቃዱ ተሰማ ገልጸዋል። አቶ ፈቃዱ ትናንት ለሀገር ውስጥ የመገናኛ ብዙሃን እንዳሉትም እርምጃ የተወሰደባቸው ሰዎች ቁጥር ጨምሯል።
ወደ 121 የሚሆኑ አመራር አባላት ከዞን ከተማ አስተዳደር ወረዳን ከላይ ጀምሮ ከቦታቸው ዝቅ ብሎ እንዲሰሩ የተደረገበት፣ በተጨማሪም ወደ 708 የሚሆኑ ከፍተኛና መካከለኛ አመራር የሚሆኑ ሙሉ በሙሉ ከቦታቸው እንዲነሱ የተደረገበት፣ በአጠቃላይ ወደ 809 የሚሆኑ አመራር ላይ የውስጥ ግምገማ ጀምሮ በማጥራት ያጠራበት ሁኔታ ነው ማለት ነው።
በክልሉ የሥራ ዕድል ለመፍጠር እንቅስቃሴ መጀመሩን፣ ከ800,000 በላይ የሚሆኑ ወጣቶችም የቅድመ ሥራ ሥልጠና በየአካባቢያቸው እየወሰዱ መሆኑን አቶ ፈቃዱ አስታውቀዋል። ለዚህም ከፍተኛ ገንዘብ መመደቡን አብራርተዋል።
ቅዱን ለመተግበሩም ወደ 2.4 ቢሊዮን ብር የተመደበ ነው። ከዚህ ከ2.4 ቢሊዮን ብር ውስጥ 300 ሚሊዮን የኦሮሚያ ክልላዊ መንግስት ከበጀቱ በቀጥታ የመደበው ነው ማለት ነው። ሌሎቹ የተቀረቱ ከመንግስት ልማት ድርጅትና በብድር የሚገኙና ብድሩ ሰኪር ይሆናል።
በኦሮሚያ የተጀመረውን የተቃውሞ እንቅስቃሴ ተከትሎ የክልሉ ገዢ ፓርቲ የሆነውን የኦህዴድን ጽህፈት ቤት ኃላፊ ጨምሮ ሌሎች ከፍተኛ ባለስልጣናት ከደረጃ ዝቅ መደረጋቸው ከኃላፊነትም መነሳታቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ይህ በእንዲህ እንዳለ በኦሮሚያ ክልል አልፎ አልፎ በተማሪዎችና በነዋሪዎች የሚካሄደው ተቃውሞና የጸጥታ ኃይሎች የኃይል እርምጃ ምላሽም ቀጥሏል። በጉጂ ዞን ኦዶ ሻኪሶ ወረዳ መጋደር በተባለ መንደር ባለፈው ማክሰኞ በዳዳል ጋልቹ የሚባል ወጣት በመንግስት ኃይሎች መገደሉን የአካባቢ ነዋሪዎች ለአሜሪካ ድምጽ ራዲዮ ገልጠዋል። በወረዳው የሻኪሶ ከተማ አስተዳዳሪዎች የወጣቱን ሕይወት ማለፍ እንደሚያውቁ፣ ለወንጀሉ ማን ኃላፊ እንደሆነ እንደማያውቁ ግን አመልክተዋል። የአፋን ኦሮሞ ስርጭት ባልደረባችን ነሞዳንዲ ያጠናቀረውን ዘገባ ትዝታ በላቸው ይዛ ቀርባለች።
በዳዳ ገልቹ ከዩኒቨርሲቲ በኢንጂነሪንግ ማለትም በምህንድስና ዲግሪ የተመረቀ ወጣት ነበር። ከተመረቀ በኋላ ስራ በማጣት ሲዋትት ቆይቶ የራሱን ስራ ፈጥሮ ለመስራት እቅድ ነበረው። ፈቃድ ጠይቆ የአካባቢው ባለስልጣናት ስላልፈቀዱለት ወደ ግብርና ተመልሶ ይሰራ እንደነበር ዳንኤል ቦሩ የተባለ የመጋደር መንደር ነዋሪ ገልጿል። ባለፈው ማክሰኞ ስለተከሰተው የበዳዳ አሟሟትም ዳንኤል እንዲህ ይላል።
ሞርሚን ጉያ ከነንጂሩ ለፍታንበይ ለሚኑረ ከነ ጆሌ ተንተ ካሲ በረቶ ነንተ ሄቤክ ሲየ ደኔ ሸከማ ቱሬ ዱራን ሄሬረ በረቶ ታት ዋዬ ማስተር ፕላኒ ጋባቴ ዋዬ ኦኮቴ
ምንም አይነት ተቃውሞ አልነበረም። በዚያ ዕለት ከወር በፊት የአላሙድንን የአኮቴ ፕሮጀክት ወርቅና ማዕድን ማውጣት ላይ የተሰማራ እና የአዲስ አበባን ማስተር ፕላን በመቃወም በከተማው ተደርጎ የነበረውን የተቃውሞ ሰልፍ በማስተባበር ጠርጥረውት ነበር። የተገደለ ቀን ግን የእርሻ ቦታው ላይ ደቦ ነበረው። ስራ ጨርሰው ሲወጡ አወል የሚባል ሰውዬ ወዴት እንደሚሄድ ጠይቆት ወደ ቤቱ መሄዱን ሲያውቅ ብርሃኑ ከሚባል ደህንነት ጋር መንገድ ላይ ተበቀዋቸው። አጋዚዎችም ነበሩ። ከደቡብ የሚመለሱት ሰዎች ሲደናገጡ አትፍሩ እኛ እናንተን አንነካም የምንፈልገው ሰው አለ ብለው በዳዳን ቁም አሉት። በጥይት መቱትና ህብረተሰቡ ተኩሱን ሲሰማ ተሰበሰበ። ብዙ ጥይት ተኩሰው ሰው እንዲበተን አደረጉ። በዳዳ ወደ አደላወይ ሆስፒታል ቢወሰድም እዚያ ሲደርስ ከምሽቱ 2:30 አካባቢ ሕይወቱ አልፏል።
ሌላ ጋሪ ሱጌ ተባለ የአይንማኝ በዳዳ ገልቹ በጥይት ከተመታ በኋላ ታጣቂዎቹ ታርጋ በሌለው መኪና ወደ አዶላ ከተማ እንደወሰዱትና ወዲያው እንደሞተ ገልጿል። በጥይት የተመታውም አንገቱን ጭምር በርካታ የሰውነቱ ክፍሎች ላይ መሆኑን አይቻለው ብሏል። የሻኪሶ ከተማ አስተዳዳሪ አቶ ጨሉቄ ዱካለ በበኩላቸው የወጣቱን መሞት አምነው ማን እንደገደለው ግን አልተጣራም ብለዋል።
ወደፈኖሳ ጉቱን ከመለዩ ወንጨሳ ደገኔ ግራ ኑቲ መቃለ ሻክሶቲ በቂ ወንጭ ትራወታን ወዶ ሻክሶቲ ቻኒ መቃለሳ
በዳዳ ሙሉ መረጃ የለኝም እንጂ በዳዳ የተባለው ልጅ በአዶ ሻክሶ መሞቱ ሰምተናል። ህይወቱ የጠፋው ደግሞ በፌደራል ኃይል ሳይሆን በሌሎች ሰዎች ነው። እዚያ በወቅቱ ከነበሩ ሰዎች ውስጥ እሱ ይግደለው ሌላ ሰው እኔ የተጣራ ነገር የለኝም።
የኦዶ ሻኪሶ ወረዳ አስተዳደርና የደህንነት ኃላፊ አቶ ታደለ ኦዶም ስለ በዳዳ ገልቹ ሞት ተጠይቀው ነበር። የተባለው ሰው ተመቶ መገደሉን እኛም እናውቃለን ብለዋል። ጉዳዩ በምርመራ ላይ ነው። ሙሉ መረጃ ልሰጥ የምችለው ምርመራው ሲጠናቀቅ ነው ካሉ በኋላ ወጣት በዳዳን የገደለው ሰው የመንግስት አካል ነው ወይ ተብሎ ለተጠየቁት ጥያቄ ሲመልሱ
ኖ ከሲንጀን ነው አመገባብ ማጥ ናምናማ ካናሩኩ ተጀጣመ ከናሽከ መተዋተመ ይራ ሲንጀን ነጅር እርገማ ሞቱም አትኒ ሞትከ ከናራውተ
እኛ ባጭሩ ልንነግርህ የምንችለው ተጠርጣሪው በቁጥጥር ስር መሆኑን ነው። መንግስት ልኮት አይደለም ግድያውን የፈጸመው። የመንግስት አካል ይሁን አይሁን ግን ምርመራው ሲያልቅ እናሳውቃለን ብለዋል።
ወጣት በዳዳ ገልቹ ባለፈው አመት የኢትዮጵያ ጠቅላላ ምርጫ የኦሮሞ ፌዴራሊስት ኮንግረስ እጩ ተወዳዳሪ እንደነበርም ተገልጿል።
አድማጮች፣ የመጽሔቱ የትንታኔ ርዕሶች ይቀጥላሉ። የፌዴራሉ ከፍተኛ ፍርድ ቤት 19ኛ የወንጀል ችሎት በነዘላለም ወርቅ አገኘው የክስ መዝገብ አቃቢ ሕግ በሽብር ወንጀል ክስ ከመሰረተባቸው 5 ሰዎች መካከል በ3ቱ ላይ የጥፋተኝነት ውሳኔ ሲያስተላልፍ 2ቱን በነጻ አሰናብቷል። ጥፋተኛ የተባሉትን አቃቢ ሕግ በአጭር ጊዜ ውስጥ የቅጣት ውሳኔ ሀሳባቸውን በጽሑፍ እንዲያቀርቡ አዟል። የቅጣት ውሳኔውን ለማሰማት ተለዋጭ ቀጠሮም ሰጥቷል። መለስካቸው አምሃ ዝርዝሩን ይዟል።
ፍርድ ቤቱ ለሶስት ሰዓታት ያህል በችሎት ባነበበው የፍርድ ሐተታ አቃቤ ሕግ በአምስቱ ተከሳሾች ላይ ማለትም በዘላለም ወርቅ አገኘሁ፣ ዮናታን ወልዴ፣ ሰለሞን ግርማ፣ ባህሩ ደጉና ተስፋዬ ተፈሪ ላይ ጥቅምት 20 ቀን 2007 ዓ.ም የመሠረተባቸውን ክስ በዝርዝር አስታውሷል። ከዚህ በተረፈ ተከሳሾቹ የቀረበባቸውን ክስ ክደው በመከራከራቸው አቃቤ ሕግ ያቀረበባቸውን ምስክሮች ቃልና ተከሳሾቹም እንዲከላከሉ ከተበየነባቸው በኋላ የእነሱንም የመከላከያ ምስክሮች ቃል ፍርድ ቤቱ አስታውሷል። የሁለቱንም ወገን የክርክር ማቆሚያ ሐሳቦችም በዝርዝር አሰምቷል። በመጨረሻም ፍርድ ቤቱ ሁለቱ ወገኖች ያቀረቧቸውን ማስረጃዎችና ክርክሮች በዝርዝር የመዘነበትን የሕግ አግባብም በችሎት ተንትኖ አቅርቧል። በማስከተልም አቶ ዘላለም ወርቅ አገኘሁ፣ አቶ ሰለሞን ግርማና አቶ ተስፋዬ ተፈሪ አቃቤ ሕግ ፈጽመውታል ካለው ወንጀል አኳያ ያቀረበባቸውን ማስረጃዎችና የሰው ምስክሮች በበቂ ሁኔታ አልተከላከሉም ሲል በሙሉ ድምፅ የጥፋተኝነት ውሳኔ እንዳሳለፈባቸው ገልጿል። ከዚህ በተቃራኒ ደግሞ አቶ ዮናታን ወልዴና አቶ ባህሩ ደጉ የተባሉት ተከሳሾች አቃቤ ሕግ ከመሠረተባቸው ክስ አኳያ ያቀረበባቸውን የሰውና የሰነድ ማስረጃዎች በምላሹ ባቀረቧቸው የሰውና የሰነድ ማስረጃዎች በጥርጣሬ ላይ እንዲወድቁ አድርገዋቸዋል ሲል በነጻ አሰናብቷቸዋል። ጥፋተኛ ባላቸው ላይ የቅጣት ውሳኔ ለማሰማት ለሚያዝያ 18 ቀን ቀጠሮ ቆርጧል። ከዚያ በፊት ግን ሁለቱም ወገኖች የቅጣት ሐሳባቸውን እንዲያቀርቡ አዟል። የፍርዱን ሂደት በተመለከተ ከተከሳሾቹ አንዱ የአቶ ዮናታን ወልዴ ጠበቃ የሆኑትን አቶ አማ መኮንንን ጠይቄያቸው ነበር።
በእኔ በኩል ውሳኔው ምክንያታዊ ነበር ብዬ ወስደዋለሁ። በተለይ ነጻ የተለቀቁትን በተመለከተ ፍርድ ቤቱ ተከላከሉ፣ የአቃቤ ሕግ ማስረጃ ጥፋተኛ መሆናቸውን አስረድተዋል ካለ በኋላ ያቀረባቸውን ማስተባበያዎች ወይም መከላከያ ማስረጃዎች ደግሞ መዝኖ ያቀረባቸዋቸው መከላከያ ማስረጃዎች በአቃቤ ሕግ ማስረጃ ጥንካሬ ላይ ጥርጣሬን ፈጥረዋል እና በዚህ ሁኔታ ጥፋተኛ ልትባሉ አይገባም በማለት የሰጡት ውሳኔ በጣም ተገቢና አስተማሪ ነው የሚል ነገር አለኝ። በተለይ ክሱ በዋናነት ያጠነጠነበት በዩጋንዳ ሀገር ሊሰጥ ነበር የተባለውን ስልጠና በተመለከተ ፍርድ ቤቱ ሰፋ ባለ ትንታኔ ስልጠናው ከሽብር ጋር የተያያዘ መሆኑን የሚያሳይ አይደለም፣ እንደውም አንድ ሰው በመንግስት ላይ የሚታዩ ጉድለቶችን ለመተቸት የተሻለ አቅም እንዲኖረው ስልጠና መውሰዱ የሚነቀፍበት ምክንያት የለም በሚል የሰጠው ትንታኔ ከዚህ በፊትም ከዞን 9 ጦማሪያንና ጋዜጠኞች ጋር በተያያዘ ፍርድ ቤቱ በተመሳሳይ ሁኔታ መንግስት መተቸት በወንጀል ሊያስጠይቅ አይችልም ካለው ጋር ተመሳሳይ አቋም ያለው መሆኑን የሚያሳይ እና ጠንካራ የሚለው ነው። እንግዲህ ጥፋተኛ የተባሉትን በተመለከተም ፍርድ ቤቱ ማስረጃውን ተገቢ ነው ባለ መንገድ መዝኖ ነው ውሳኔውን የሰጠው። በውሳኔው ላይ የሚታዩ ጉድለቶች ካሉ ያው ተከሳሾቹ በይግባኝ ሊያሳርሙት የሚችሉት ነገር ነው።
ዛሬ ፍርድ ቤቱ በነጻ ያሰናበታቸው የአቶ ዮናታን ወልዴ አባት አቶ ወልዴ ላቀውን በልጃቸው ነጻ ነህ መባል የተሰማቸውን ስሜት እንዲያካፈሉኝ ጠይቄያቸዋለሁ።
በጣም ደስ ብሎኛል። እስካሁን በመዘግየቱ አዝኛለሁ። ያው ጥርጣሬ ነው። መንግስትም ብዙ ደክሞበታል። ቤተሰቡ እናት አባት ብዙ ደክሞበታል። ግን 2 ዓመት ገደማ ሊሆነው ነው። አሁን እንደዛ በመቆየቱ ሐዘን ቢሰማኝም ዛሬ ነጻ ሆኖ ወጥቶ በመውጣቱ ደስ ብሎኛል።
ከዚህ በፊት እንደሚያውቁት እርስዎ ልጆ እንደዚህ ባለ ተግባር ይሰማራል ብለው አስበው ያውቃሉ?
በፍጹም። ልጁ ያው መብቱን ቤቱን ቢሆን አስከባሪ ነው፣ ለመብት ይታገላል። ነገር ግን እንደዚህ አይነት ይገባል ብዬ ምንም ጥርጣሬውም የለኝም።
የፍትህ መጓተትን በተመለከተ አቶ አምሀ መኮንንም የሚሉት አላቸው።
አሁን ባለው ሁኔታ በእኛ ሀገራችን ከፍተኛ የሆነ የፍትህ መጓተት እንዳለም ያከራክር አይደለም። ይሄም በማናቸውም መመዘኛ ተቀባይነት ያለው ነገር አይደለም። መንግስት ዜጎች የተፋጠነ ፍትህ እንዲያገኙ መስራት መቻል አለበት፣ ለውጥ መምጣት አለበት። አሁን ባለው ሁኔታ ግን በአጠቃላይ በወንጀል ጉዳይ በተለይ ደግሞ ይሄ ጸረ ሽብር አዋጁ ከወጣና ተግባራዊ መደረግ ከጀመረ በኋላ ከፍተኛ የፍትህ መዘግየት ሁኔታ እየተፈጠረ ነው። በዚህም ብዙ ዜጎች እየተጎዱ ነው። እንደተባለውም ከበርካታ አመት እስር በኋላ ነጻ እየተባሉ የሚወጡበትና በዚህ እስር በቆዩበት ጊዜ ደግሞ ለደረሰባቸው የሞራልም የማቴሪያልም ጉዳት የሚካሱበትም ስርዓት እየተበጀ አይደለም። ከዚህ አንጻር ከፍተኛ የሰብአዊ መብት ጥሰት ነው ብዬ ነው እሱንም ወስደው። ስለዚህ መንግስት ለጉዳዩ ትኩረት በመስጠት እርምጃ መውሰድ አለበት። ይህን ካልኩ በኋላ ግን እንዲህ አይነት ጉዳዮችን እያዩ ያሉ ዳኞችን በተመለከተ በበኩሌ ከስራ ጫና አንጻር መስራት ከሚጠበቅባቸው አንጻር የሚችሉትን እያደረጉ ነው ያሉት ነው የሚለው ብዬ የምወስደው።
የፌዴራሉ አቃቤ ሕግ በእነ አቶ ዘላለም ወርቅአገኘሁ መዝገብ ክስ የመሰረተባቸው ሰዎች በጠቅላላ 10 የነበሩ ሲሆን 5ቱ ማለትም የቀድሞው አንድነት ፓርቲ አመራር አባላት አቶ ሀብታሙ አያሌውና አቶ ዳንኤል ሽበሺ፣ የሰማያዊው አቶ የሸዋስ አሰፋና የአርናው አቶ አብርሃ ደስታ እንዲሁም አቶ አብርሃም ሰለሞን ይኸው ፍርድ ቤት ቀደም ብሎ በሰጠው ብይን የአቃቤ ሕግን ክስ መከላከል ሳያስፈልጋቸው በነጻ እንዳሰናበታቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ቆንጅት፣ ቀጣዩ ጀምሯል እንበል። ዜማ ማስታወቅ ላይ ኖርብን ነው። የአርብ ምሽት ምርጥ ዜማ የመረጠልን ታዲያ አቀናባሪያችን ንጉሡ ታምሬ ነው። ድምፃዊቱ አስቴር አወቀ
የዘፈኑ መጠሪያ ስንሰማው እናውቀዋል።
እሳት አስታወቀን።
chauka atebe ya to so watch a fatago fatatago boku beta kamatu cheraka
አዝናኛችን አስቴር እናመሰግናለን። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን ስርጭት ነው። አሁን የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ37 ያመለክታል። ሪሶርሶችን ከቆንጅታየ ባጫጭሩ
የደቡብ ሱዳን ምክትል ፕሬዝደንቱን የሚይዙት የአማጽያኑ መሪ ሪያክ ማቻር በጥቂት ቀናት ውስጥ ዋና ከተማዋ ጁባ ይገባሉ ተብሎ ይጠበቃል። ዳሩ ግን እንዴት ያለ አቀባበልና መቼ ቃለ መሐላ እንደሚፈጽሙ በመንግስቱና በተቃዋሚዎቹ መካከል ያለቀ ነገር የለም ተብሏል። በማሊ በቡርኪና ፋሶና በአይቮሪ ኮስት ሆቴሎች ላይ የአሸባሪ ጥቃት ከተደጋገመ ወዲህ ምዕራብ አፍሪቃ በተጠንቀቅ ላይ ነች። አሁን ደግሞ ሾልከው የወጡ የጸጥታ ጉዳይ ሰነዶች ጋናና ቶጎ ከአልቃይዳ ጋር የተሳሰረው ጽንፈኛ ቡድን ቀጣይ ኢላማዎች ይሆናሉ ይላል። የጋና ፕሬዚደንት ጆን ማሃማ የሀገሪቱ ሕዝብ እንዲረጋጋ መክረዋል። የ92 ዓመቱ የዚምባብዌ ፕሬዚደንት ሮበርት ሙጋቤ ስልጣናቸውን እንዲለቁ ተቃዋሚዎች ጠየቁ። ገዢው ፓርቲ ግን የማይሆን ነገር ነው ሲል ውድቅ አደረገ። ተቃዋሚዎቹ ይህንን የጠየቁት ትናንትና ከብዙ ዓመታት በኋላ የመጀመሪያ የሆነውን የተቃውሞ ሰልፍ ባደረጉበት ወቅት ነው።
አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። ቀደም ብሎ ሪሶርሶችን ነበር ያሰማናችሁ። አሁን በዚህ ክፍል ቀዳሚ ወደ ሆነው ቅንብር ነው የምናልፈው። ሳምንታዊው አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍሳዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የዓለም ባንክ ከሰሃራ በመለስ ያሉት የአፍሪካ ሀገሮች የኢኮኖሚ እድገት እንደሚቀንስ ተነበየ። የድርቅ ሁኔታ ዛምቢያንና ሌሎች ከሰሃራ በመለስ ያሉት አፍሪካ ሀገሮችን አጠቃ። በጃኮብ ዙማ ላይ ተጽዕኖ ነበራቸው የተባሉት የጉብታ ወንድማማቾች ከደቡብ አፍሪካ ወጡ የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው። በዓለም ደረጃ ያለው የሸቀጣሸቀጥ ዋጋ በመቀነሱ ከሰሃራ በመለስ ባሉት የአፍሪካ ሀገሮች ያለው የኢኮኖሚ እድገት እንደሚዳከም የዓለም ባንክ ባለፈው ሰኞ መግለጹን ዎል ስትሪት ጆርናል የተባለው ጋዜጣ ድረገጽ ጠቁሟል። የዓለም ባንክ በዓመት ሁለቴ በሚያቀርበው የኢኮኖሚ ሁኔታ ዘገባ ባለፈው ዓመት ከሰሃራ በመለስ ያሉት የአፍሪካ ሀገሮች አማካኝ እድገት 3 ከመቶ እንደነበር ጠቅሶ ካቻምና በ1.5 ከመቶ እንደቀነሰ አውስቷል። በያዝነው ዓመት ደግሞ ትንሽ ወደ 3.3 ከፍ ማለቱን ዘገባው ጠቅሶ በአጠቃላይ ግን የኢኮኖሚው እድገት ማዝገሙን ሳይገልጽ አላለፈም። ያም ሲባል ግን በአህጉሪቱ ብሩህ ተስፋ የሚያፈነጥቁ አካባቢዎች እንዳሉ የዓለም ባንክ አውስቷል። አይቮሪ ኮስትንና ኬንያን ጥሩ እድገት በማሳየት ጠቅሷቸዋል። አይቨሪ ኮስት ኮኳን ወደ ውጭ በመላክ አብይ ቦታ የምትይዝ ሀገር በመሆኗ በዓለም ደረጃ በወረደው የሸቀጣሸቀጥ ዋጋ ምክንያት አልተጎዳችም። በኢኮኖሚ እድገት ከምስራቅ አፍሪቃ ጎልታ የምትታየው ኬንያ ደግሞ ዋናዋ የነዳጅ ዘይት አስገቢ ሀገር ስትሆን በነዳጅ ዘይት ዋጋ ማሽቆልቆል ተጠቃሚ ሆናለች። ከሁለትና ሶስት ዓመታት በኋላ ግን ከሰሃራ በመለስ ባሉት የአፍሪቃ ሀገሮች የኢኮኖሚ እድገት መጠን ወደ 4.5% ከፍ ይላል የሚል ትንበያ እንዳለው የዓለም ባንክ መግለጹን፣ በኢኮኖሚ እድገት ከሀገሪቱ ቀዳሚ ቦታ የምትይዘው ናይጄሪያ፣ የደቡብ አፍሪቃና የአንጎላ ኢኮኖሚም እንደዚሁ እንደሚያድግ ዎል ስትሪት ጆርናል ጋዜጣ ድረገጽ ላይ የወጣው ጽሑፍ አስገንዝቧል። በአፍሪቃ የስኬት ተምሳሌት ተደርጋ የምትታየው ዛምቢያ ኤልኒኖ የተባለው የአየር ለውጥ ባስከተለው ድርቅ እንደተጎዳች የኒውዮርክ ታይምስ ጋዜጣ ድረገጽ ዘግቧል። ካሪባ የተባለው የመብራት ኃይል ማመንጫ ግድብ ሁሌም አስተማማኝና ገደብ አልባ የመብራት ኃይል ምንጭ ሆኖ ቆይቷል። የመብራት ኃይሏ ዋጋ ርካሽና አቅርቦቱም የበዛ ከመሆኑም የተነሳ ወደ ጎረቤት ሀገሮች ለመሸጥ ሁሉ ያስችላታል። እንዲህ አይነቱ መትረፍረፍም በአፍሪቃ ብዙም አልታየም ይላል ዘገባው። ከዓለም ትልልቅ ከሚባሉት የመብራት ኃይል ማመንጫ ግድቦች አንዱ የሆነው ካሪባ ከዓለም ግዙፍ ከሚባሉት ሰው ሰራሽ ሐይቆች በሚገኙ ውሃ እንደሚሰራና ለሀገሪቱ ፖለቲካዊ መረጋጋትና ከሀገሪቱ ፈጣን የኢኮኖሚ እድገት ከሚያሳዩት ሀገሮች አንዷ እንድትሆን አስተዋጽኦ ማድረጉን የኒውዮርክ ታይምስ ጋዜጣ ድረገጽ ጠቅሷል። አሁን ግን በሀገሪቱ በተከሰተው ከባድ ድርቅ ምክንያት የመብራት ኃይል ማመንጫው ግድብ የውሃ መጠን በታሪኩ ታይቶ በማይታወቅ መልኩ በመቀነሱ ካሪባ ግድብ በቂ የመብራት ኃይል ለማመንጨት ባለመቻሉ የኤሌክትሪክ መብራት አቅርቦት እየተቋረጠ በመሆኑ ድሮውንም ተጎድተው የቆዩት የንግድ ተቋማት ተሽመድምደዋል ይላል ዘገባው። ለአስርተ ዓመታት ያህል ለአፍሪቃ እድገት ግንባር ቀደም ተምሳሌት ተደርጋ ስትታይ የቆየችው ዛምቢያ ወደኋላ ተንከባላ የመንግሥት ሠራተኞች ደሞዝ መክፈል አቅቷት እየተንገዳገደች መሆኗን የዓለም አቀፍ የገንዘብ ድርጅት እርዳታ መጠየቅ ድረስ እንደደረሰች ዘገባው ጠቁሟል። የዛምቢያ እንዲህ በፍጥነት የመዳከም ሁኔታ የድርቁ ክስተት በተደጋጋሚ ለድርቅ በተጋለጠው አፍሪቃ ላይ አደጋ እንደሚጥል ያሳያል። በዓለም ደረጃ የሸቀጣሸቀጥ ዋጋ መውረድ በአጠቃላይ አፍሪቃን ጎድቷል። ድርቅና ሌሎች ከአየር ለውጥ ጋር የተያዙ ቀውሶች ተጨምረውበት ደግሞ በምዕራብ አፍሪቃ ከናይጄሪያ እስከ አፍሪቃ ቀንድ ኢትዮጵያና በታች በኩል ደቡብ አፍሪቃ ድረስ የሚሄዱ ከአፍሪቃ ትልቅ የኢኮኖሚ ይዘት አላቸው የሚባሉት ሀገሮች ላይ ጫና ማሳደሩ አልቀረም ሲል ኒውዮርክ ታይምስ ጋዜጣ ድረገጽ አውስቷል። በደቡባዊ አፍሪቃ የተከሰተው ድርቅም ማላዊ የብሔራዊ ቀውስ ሁኔታ እንድታውጅ፣ ሞዛምቢክ ደግሞ ከባድ ማስጠንቀቂያ ለማውጣት እንደተገደደች ቢቢሲ ማለት የብሪታንያ የዜና ስርጭት ኮርፖሬሽን ዘግቧል። ማላዊ ድርቅ ብቻ ሳይሆን የጎርፍ መጥለቅለቅም ደርሶባት ዋነኛ የሀገሪቱ ምግብ የሆነው በቆሎ ወድሟል። የማላዊ ፕሬዚደንት ፒተር ሙታሪካ አንዳንድ ሰዎች ለቀጣዩ ዓመትም ሙሉ እርዳታ ያስፈልጋቸዋል ብለዋል። ሞዛምቢክ በደቡባዊና በማዕከላዊ ክልሎች አስከፊ የድርቅ ሁኔታ መኖሩን አስታውቃለች። ዚምባብዌ፣ ሊሶቶና ዛምቢያም በምግብ እጥረት እየተሰቃዩ ናቸው። ደቡብ አፍሪቃ ደግሞ በአሁኑ ወቅት የደረሰባት ድርቅ በአንድ መቶ ዓመታት ውስጥ ባልታየ መልኩ አስከፊ መሆኑን ገልጻለች ሲል የቢቢሲ ድረገጽ ላይ የወጣው ጽሑፍ አስነብቧል። በደቡብ አፍሪካው ፕሬዚደንት ዙማ ዙሪያ ከተፈጠረው ቅሌት ጋር የተሳሰሩት የጉብታ ቤተሰብ ወንድማማቾች ከደቡብ አፍሪካ እንደወጡ የታይም መጽሔት ድረገጽ ጠቁሟል። ደቡብ አፍሪካ ውስጥ ከፍተኛ ሀብት ያካበተው የጉብታ ቤተሰብ ከደቡብ አፍሪካው ፕሬዚደንት ጃኮብ ዙማ ጋር አግባብ የጎደለው ግንኙነት እንደነበረውና ለሰዎች የካቢኔ ሚኒስትርነት ወይም ሌላ ከፍተኛ የስልጣን ቦታ ለማሰጠት ቃል እስከ መግባት ድረስ የሄደበት በፕሬዝደንት ዙማ ላይ ተጽዕኖ ለማሳደር የሚያስችል ቅርብ ግንኙነት ነበረው ተብሎ ሲዘግብ ቆይቷል። በሀገሪቱ የጉብታ ቤተሰብ በመባል ከሚታወቁት ሶስት ወንድማማቾች ታዲያ ሁለቱ አጄና አቱል ጉብታ በንግድ ሰንሰለታቸው ከነበራቸው የስልጣን ቦታ ከመሰናበታቸው በፊት ባለፈው ሐሙስ ሌሊት በግል ጀት አይሮፕላን ከሀገሪቱ እንደወጡ የታይም መጽሔት ድረገጽ ዘግቧል። የንግድ ሀብታቸው የማዕድን ኩባንያዎችን ሚዲያን፣ ቴክኖሎጂንና ኢንጂነሪንግን ያካትታል። ከወንድማማቾቹ የንግድ ስራ ጋር ተባብሮ ይሰራ የነበረው የፕሬዝደንት ዙማ ልጅ ዱዱዛን ዙማም በወንድማማቾቹ የንግድ ተቋማት ከነበረው ቦታ ስንብት ጠይቆ እንደወጣ መዘገቡን የታይም መጽሔት ድረገጽ ጠቁሟል። የጉብታ ቤተሰብ ባለፈው አርብ የሰጠው መግለጫ በጉብታ ቤተሰብና በንግድ ተቋሞቻችን ላይ ሲካሄድ በቆየው የፖለቲካ ጥቃት ምክንያት የጉብታ ቤተሰብ ከነበረው ከፍተኛና ከፍተኛ ያልሆኑ የስልጣን ቦታዎች መውረድ ያለበት ጊዜ አሁን ነው የሚል ውሳኔ ላይ ደርሰናል ይላል። በጉብታ ቤተሰብ ዙሪያ ሲያጠነጥን የቆየው ቅሌት የተባባሰው የደቡብ አፍሪቃ ምክትል የገንዘብ ሚኒስትር መሲቢሲ ጆናስ የጉብታ ቤተሰብ ወደ ገንዘብ ሚኒስትርነት ከፍ እናደርግሃለን ብለውኝ ነበር ካሉ በኋላ ነው። የጉብታ ቤተሰብ በበኩሉ ክሱን እንዳስተባበለ የታይም መጽሔት ድረገጽ ገልጿል። በሌላ ዜና ደግሞ ፕሬዚደንት ጃኮብ ዙማ የግል ቤታቸውን ለማደስ ከወጣው የመንግስት ገንዘብ የተወሰነውን እንዲከፍሉ በፍርድ ቤት እንደታዘዘ የሚታወቅ ነው። የደቡብ አፍሪቃው ገዢ ፓርቲ አፍሪቃ ብሔራዊ ኮንግረስ ታዲያ ፕሬዚደንቱ እንዲከፍሉ የታዘዙትን ገንዘብ መክፈል ካቃታቸው ሊከፍልላቸው ዝግጁ መሆኑን የድርጅቱ ከፍተኛ ኮሚቴ አባል ዴቪድ ማቡዛ መግለጻቸውን የኒውስዊክ መጽሔት ድረገጽ ጠቁሟል። አድማጮች፣ ዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አዳነችን ለዝግጅቷ እናመሰግናለን። ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች፣ አሁን በየሳምንቱ በዚህ ሰዓት የሚቀርበው እሰጥ አገባ የሰጣ ገባ አዘጋጅ አሉላ ከበደ ነው። እንግዶቹን ይዞ ይቀርባል። አሉላ፣ ከወዲሁ እንግዲህ አንተ እዚህ ስቱዲዮ ስላለህ እንግዶች እነማን እንደሆኑ በምን ርዕስ ላይ እንደሆነ አስተዋወቅ ብትጀምርልን።
ቆንጅት፣ አመሰግናለሁ። ሁለት እንግዶች አሉኝ፣ ወደ ኋላ ላይ እናስተዋውቃለን። ዳዊት አጎናፍርና ተክለ ሚካኤል አበበ ይባላሉ። በወቅታዊ ጉዳዮች፣ የኢትዮጵያ ጉዳዮች ላይ የሚያተኩረው ሰጥ አገባ ዛሬም አንድ ወቅታዊ ርዕስ መርጧል። ወደ ቅንብሩ ስንገባ ይተዋወቃል። ተክለ ሚካኤል አበበ ከቶሮንቶ ካናዳ፣ ዳዊት አጎናፍር ከዴንቨር ኮሎራዶ በዚህ ዩናይትድ ስቴትስ፣ ሁለታችሁንም ለጊዜያችሁ አመሰግናለሁ። በኢትዮጵያ ዲሞክራሲያዊ ሂደት ግንባታ የተቃዋሚ ድምፅ ሊኖረው የሚገባ ሚና፣ ፈተናዎችና እድሎች፣ የቅርቡን የሰማያዊ ፓርቲ ፈተናዎች፣ የችግሮቹ ምንነትና የሌሎች ወገኖች ተጽዕኖዎች በተከታታይ የምንመለከትበት የእናንተን ክርክር የሚከታተሉ አድማጮችም በያሉበት እንዲነጋገሩበት የሚያደርግ ተከታታይ ክርክር ነው። እስኪ የእናንተን ምልከታ በማየት እንጀምር። በተቃዋሚ ጎራ አሁን የሚታዩትን ሁኔታዎች ጨምሮ በኢትዮጵያ ዲሞክራሲያዊ ግንባታ ሂደት ውስጥ የተቃዋሚ ድምፅ ያለውን ቦታ ተክሌ ራቅ ትላለህና አንተን ላስቀድም።
አመሰግናለሁ አሉላ። በኢትዮጵያ ውስጥ የተቃዋሚ ድምፅ በአጋጣሚ የሆነው ተቃዋሚ ወይም በእንግሊዝኛው ኦፖዚሽን ስለተባለ ሁሌ መቃወም ብቻ ይመስላል እንጂ መንግስት ስርዓት ይዞ እንዲጓዝ ተቃዋሚ ማለት ነገ መንግስትን ተክቶ ስልጣን ሊይዝ የሚችል ኃይል ማለት ነው እና ስለዚህ ነገ ሊገፋኝ ሊያስለቀኝ ይችላል በሚል ስጋት፣ ፍራቻ እንዲጠነቀቅ የሚያርቅ ስርዓት መሆን ነበረበት። ኢትዮጵያ ውስጥ ግን እንዳለመታደል ሆኖ ተቃዋሚው ይሄ መንግስትን የማገድ ወይንም ስርዓት የማስያዝ የህዝቡን ድምፅ የማሰማት ህዝቡን የማስተባበርና ለአስፈላጊ ሆነው ከተገኘ ተክቶ ለመስራት የሚችልበት ሁኔታ አልተበረታታም። ስለዚህ ከጊዜ ወደ ጊዜ እየባሰ በተለይ ያለፉትን 10 ዓመታት ኦልሞስት የሞተበት ደረጃ ላይ የደረሰበት ሁኔታ ነው ያለው ማለት እንችላለን። በተለይ አገር ቤት ውስጥ ያሉት ኃይሎች ኦፍኮርስ የተወሰኑ የተቃዋሚ ኃይሎች አሉ፣ ይንቀሳቀሳሉ፣ የምናውቃቸው ግን ከመዲናይቱ መውጣት አልቻሉም። እንደውም ጭራሹኑ በውጭ ባሉ ሚዲያ በኩል ነው ሀሳባቸው ራሱ እንዲሰማ እንደገና ወደ አገር ቤት የሚያደርጉት። አገር ቤት ውስጥ ምንም ህዝቡ ዘንድ በደንብ እንደ ልብ አስተባብረው ተገናኝተው ኦፊስ ከፍተው ተደራጅተው መስራት የሚችሉበት ሁኔታ አልተፈጠረም እና ከሀገር ቤት ውጭ ያሉት ተቃዋሚ ኃይሎች በተለይ በትጥቅ ትግል የሚታገሉት ደግሞ ያው በጎረቤት ሀገሮችና ከጎረቤት ሀገሮችም ርቆ በውጪ በተቻለ መጠን ድምጻቸውን የሚያሰሙበት ሁኔታ አለ። በንጽጽር ሀገር ቤት ካሉት በተሻለ መልኩ ማለት ነው። ይሄ ነው የኔ አስተያየት። አሉላ፣
መልካም። ለመንደርደሪያ ያህል የተቃዋሚ ድምጾች በጥቅሉ በኢትዮጵያ የፖለቲካ እንቅስቃሴ እንዲሁም የዲሞክራሲ ግንባታ ሊኖራቸው የሚገባ ሚናና አሁን ያላቸውን ስፍራ ነው እየተመለከታችሁ ያላችሁት። ዳዊት፣ በተመሳሳይ ያንተን እይታ እናስከትል። ተቃዋሚዎች ዛሬ በኢትዮጵያ ፖለቲካ እንቅስቃሴዎች ያላቸውን ስፍራ እንዲኖራቸው ከምትጠብቀው አንጻር።
አዎ፣ በመጀመሪያ በጣም አመሰግናለሁ ለዚህ እድል ስለሰጠኸኝ አሉላ። ተቃዋሚዎች ተክሌ እንዳለው ለመንግስት ትልቅ እርዳታ አድርገው መንግስትን አካውንታብል አድርገው ነገ የተሻለች ኢትዮጵያ እንድትፈጠር ማድረግ የሚችሉ ግሩፖች መሆን ነበረባቸው። ነገር ግን እንግዲህ በሀገራችን ባለው ተጨባጭ ሁኔታ ምንም መፈናፈኛ የለም። ነገ ዛሬ ትንሽ አብቦ የሚታይ ፓርቲ ወይም መሪ ወደ እስር ቤትና ወደ ቃሊቲ ሲሄድ ነው የምናየው እና ተቃዋሚዎቻችን ትልቅ ስራ እየሰሩ ያለ እዛም የሚደርስባቸው ትልቅ እንግልትና እንቅፋት የማይሰሩ መንግስትም ደግሞ ባለው ሚዲያ በሙሉ አማራጭ መሪ እንደሌለ 100 ሚሊዮን ያላትን ህዝብ ያላትን ኢትዮጵያ አንድ መሪ እንደሌላት አድርገው በየቦታው ሲናገሩ በጣም ያሳዝናል እና ደግሞ ያሉ የመሪዎችን ጉድለት አጉልቶ በማሳየት መሪዎችን ሴት አፕ በማድረግ እና እንዲህ አደረጉ ገሌ እንዲህ አደረገ እያሉ የመሪዎችን ውድቀት በማሳየት በህዝቡ አእምሮ ጠንካራ መሪዎች እንደሌሉ እያደረገ እያሳየ ነው። ዲስፓይት ኦል ዲስ ግን በጣም ብሬቭ የሆኑ መሪዎች በየእስር ቤቱ አሁን በየክልሉም ለመብታቸው እየተነሱ ነው እና እዛ የምናየው የተቃዋሚዎች አካሄድ በጣም ያኮራናል።
መልካም። በፖለቲካው ሜዳ የተሰለፉት ተቃዋሚዎች የስልጣን ላይ ያለ ኃይል እንቅፋት የሚፈጥርባቸው ሁኔታዎች የሚያዳግቷቸውን ያህል በበኩላቸውም ተጠያቂነት ሊኖራቸው ይገባልና የፖለቲካ ሂደት ውስጥ በእነሱም ዘንድ እንዲመጣ የሚፈልጉትን ለውጥ በራሳቸውም ማሳየት አለባቸው ከሚለው እምነት አንጻር፣ በተጓዳኙ ደግሞ ገና ጠንከር ብለው መውጣት ሲጀምሩ አደናቃፊው መብዛቱ ያን ሚዛን ጠብቆ ችግሮች ሲፈጠሩ ድርጅቶቹ ይበልጥ ሲዳከሙ ተመልክተናልና ሰማያዊ ፓርቲ ውስጥ የምታዩትን ፈተና እስከገባችሁ እስከተረዳችሁት ድረስ እንዴት አገኛችሁት? ምንድን ነው እየተካሄደ ያለው? ምን አይነት ሁኔታስ ሊፈጠር ይችላል የሚል ግምት አላችሁ? ተክሌ፣
እኔ ሰማያዊ ውስጥ የተፈጠረው ችግር አሉላ ሙሉ መረጃውም የለንም። ግን ስመለከተው ቅድም የገለጽኩልህ በተወሰነ መልኩ የኢትዮጵያ ውስጥ ማበብ የሚገባውን የተቃዋሚ ፓርቲ ባህል ከላይ በእንጭጩ በመቀጨቱ ምክንያት የተፈጠረ ችግር ነው ባይ ነኝ። በተለይ ገዢው ፓርቲ ኢህአዴግ ማለት ነው። በየጊዜው ተቃዋሚዎች ብቅ ሲሉ አናታቸውን ስለሚመቱ በቋሚነት ለ10 ዓመት ለ20 ዓመት ዳበረ አደገ የምትለው ወጥ የሆነ የተቃውሞ እንትን አልተፈጠረም። ፓርቲ ወይም ድርጅት ለምሳሌ ብንመለከት የዛሬ 11 ዓመት አካባቢ ቅንጅት ጥሩ ሄዶ ነበረ። ያው አጨራረሱን የምትመለከተው ነው። ከዛ በኋላ እንደገና እንደ አዲስ ነው አንድነት የመጣው። እንደገና አንድነትም ትንሽ ማደግ ሲጀምር ሊቀመንበሩ ብርቱካን ሚደቅሳ ታሰረች። እንደገና ደግሞ የእሷ መታሰር ተከትሎ እንደገና ችግር ተፈጠረ። ሰማያዊ ፓርቲ ከዛ ውስጥ በቀለ። ከላዩ መሪዎቻቸው ሲታሰሩ ሲመቱ እንደ አዲስ ስለሚጀምር አዳዲስ ወጣቶች ናቸው ሰማያዊ ውስጥ ያሉት። የእውቀት ውስንነት ይኖራል፣ የሪሶርስ ውስንነት አለ እና ከዛ
አስፈላጊ ግብዓቶች የሚያስፈልጓቸው ነገሮች ውስን መሆን እያልከን ነው?
ኤግዛክት፣ ትክክል። እሱ ነገር ስለሌለ ከዛ የመነጨ ይመስለኛል በእንጭጩ ስለሚመጡ እና አብዛኛው ይህ ግልጽ ነው፣ ምንም የሚያጨቃጭቅ አይደለም። አብዛኛው ተጠያቂነት የአንበሳውን ድርሻ የሚይዘው ያው የገዢው ፓርቲ ነው፣ ስርዓት ነው። እንዲያድጉ አይፈለግም ተቃዋሚዎች እንደ ፖሊሲ ማለት ነው። ቋንቋቸውን ብትመለከት ኃይለማርያም ደሳለኝ የመንግስት ባለስልጣናቱን አጠቃላይ ቋንቋ ብትመለከት ሰማያዊ ፓርቲና ግንቦት ሰባትን የሚያዩበት አይን አንድ አይነት ነው። ሁለቱንም ሀገር ቤት ተመዝግበው ፈቃድ ሰጥተዋቸው የተንቀሳቀሱ የሚጠቀሙበት ቋንቋ አስተመለከተው በጣም ጠንካራ ኃይለኛ ወንጀለኞች የሚያደርግና የሻቢያና የግንቦት ሰባት ተላላኪዎች ያድናም ነው ቢሏቸውና ይሄን ስትመለከተው እኔ እንደውም ልጆቹ በጣም ጥሩ ብዙ ጥረት አድርገዋል ሞክረዋል ግን ደግሞ አንድ አንዴ ከቆጥራቸው በላይ ይሆናል በዚህ መልኩ ነው መለከተውላ
መልካም ሰዓቱ አበቃ ዳዊት ስለላላገኘም በሚቀጥለው ሳምንት በሚኖረው ፕሮግራማችን ከዚሁን እናሳለን የተቃዋሚ ድምጽ በዲሞክራሲ ግንባታው ምን አይነት ሚና ሊኖረው ይገባል በውጭ የሚኖሩ ዜጎች አንታዊና ተጨባጭ ሚናስ ሌሎችም ተያያዥ ርዕሶች እናሳሉ ለአሁን እንግዶችን አመሰግናለሁ ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል
ሱዳን ስር የሰደደና መጠነ ሰፊ የምግብ እጥረት እንዲሁም እርሱን ተከትሎ የሚከሰተው ከፍተኛ የሰውነት መሟሸሽ ከተዘገበባቸው የዓለም አገሮች አንዷ ናት ሲል ጀምራል የዕለቱ ርዕሰ አንቀጽ ዩናይትድ ስቴትስ ለሱዳን ለመስጠት የገባችውን የምግብ እርዳታ ይፋ ባደረገበት አትታው ቁጥራቸው ከሁለት ሚሊዮን በላይ የሚገመት ህጻናት እጅግ የከፋ የሰውነት መሟሸሽ ታይቶባቸዋል ሲልም ይቀጥላል ርዕሰ አንቀጹ አሁን ድረስ የቀጠለው የጸጥታ ሁከትና ያስከተለው ከቀይ መፈናቀል ችግር ለርሻ የሚሆን መሬት እጥረት ተዳምረው በዳርፉር በደቡባዊ ኮርዶፋንና በብሉ ናይል ግዛቶች ያለውን ከፍተኛ የምግብ እጥረትም አባብሰውታል ሊደርስ የሚችልውን የሞት አደጋ ለመከላከልና የምግብ እጥረቱን ለመቀነስ ብሎም የምግብ ዋጋን ለማረጋጋት የዩናይትድ ስቴትስ ዓለም አቀፍ ተራድኦ ፕሮግራም USAID የ68 ሚሊዮን ዶላር ግምት ያለው አስቸኳይ የምግብ እርዳታ ለሱዳን እንደሚሰጥ ይፋ አድርጓል USAID እንደ አውሮፓውያን የዘመን አቆጣጠር ከ2011 ዓመተ ምህረት አንስቶ ጠቅላላ ግምቱ ከ1 ቢሊዮን ዶላር በላይ የሚያወጣ የምግብ እርዳታ ለሱዳን ህዝብ አቅርቧል ሲልም ርዕሰ አንቀጹ አረጋግጧል። ፕሮግራሙ የሚያቀርበው ይህ እርዳታ የምግብ እጥረቱ የገጠማቸውን ሱዳናውያን እንዲሁም ከደቡብ ሱዳንና ከሌሎች የጎረቤት ሀገሮች ተፈናቅለው በዚያች ሀገር ተጠልለው የሚገኙ ስደተኞችን ጨምሮ ቁጥራቸው ከ2.5 ሚሊዮን በላይ የሚሆኑ ሰዎችን ይመግባል። እንደ ርዕሰ አንቀጹ ማብራሪያ በተባበሩት መንግስታት የዓለም ፕሮግራም WFP የሚከፋፈለው ይህ የምግብ እርዳታ አገሪቱ ውስጥ የተቀሰቀሱ ግጭቶችና የተፈጥሮ አደጋዎች ያስከተሉት መጠነ ሰፊ የአገር ውስጥ ተፈናቃይነት እንዲሁም ኤልኒኞ የተሰኘው የተፈጥሮ አየር ንብረት መዛባት ያስከተለው ጉዳት ለሚጠይቁት ውስብስብ የአስቸኳይ ጊዜ እገዛ ወይም ደራሽ የሚሆን ነው። ኤልኒኞ ያስከተለው ድርቅ በተለያዩ የአገሪቱ ክፍሎች የምግብ ሰብልና ለገቢ ማመንጫነት የሚዘሩ ወይም የሚመረቱ ሌሎች ምርቶች ከአማካይ በላይ መቀነስ በያዝነው የአውሮፓውያኑ 2016 የሚያስፈልገውን የምግብ መጠን በእጅጉ ከፍ ያደርገዋል። ፕሮግራሙ እድሜያቸው ከአምስት ዓመት በታች የሆኑ የሱዳን ሕፃናትን፣ ነፍሰ ጡር አልያም የሚያጠቡ እናቶችን፣ የትምህርት ቤቶችን የምግብ ፕሮግራምና እንዲሁም ለከፋ አደጋ የመጋለጥ እድላቸው ከፍ ያሉ ሌሎች ወገኖችን ለመርዳት በአጠቃላይም በዓለም በሶስተኛ ደረጃ ላይ የሚገኘውን የሱዳን የምግብ እጥረት ለመቋቋም የታለመ መሆኑን የጠቆመው የዕለቱ ርዕሰ አንቀጽ በሱዳን ለከፍተኛ ምግብ ተጋላጩ ሕዝብ ቁጥር እስከ 4.5 ሚሊዮን ሊደርስ እንደሚችልም አመልክቷል። በዚያች ሀገር ዋናው ዓለም አቀፍ የሰብአዊ እርዳታ አቅራቢ ዩናይትድ ስቴትስ በግጭቶች የተፈናቀሉትን ወገኖች ጨምሮ መጓጓዣ ሊደርስባቸው በሚችሉ አካባቢዎች ሁሉ ከሱዳን ሕዝብ ጋር ባላት አጋርነት በቁርጠኝነት መርዳቷን ትቀጥላለች ሲል የዕለቱ ርዕሰ አንቀጽ ሀተታውን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች ስርጭታችን የተገባደደ ነው። ዛሬ በዚህ በዋሽንግተን ዲሲ የሚታሰብ ነገ የሚከበር ቀን አለ። ነገ ቅዳሜ የዋሽንግተን ዲሲ ወይም ዲስትሪክት ኦፍ ኮሎምቢያ ኢማንሲፔሽን ዴይ በመባል ይታወቃል በእንግሊዝኛው። የዲሲ የነጻነት ቀን የተባለው እንደ አውሮፓውያን የዘመን አቆጣጠር ሚያዝያ 16 1862 ዓ.ም ፕሬዚዳንት አብርሃም ሊንከን በዋሽንግተን ዲሲ ለነበሩ 3100 በባርነት የተያዙ ሰዎች ነጻ ያወጡበትን የሕግ ድንጋጌ ፈርመዋል። ይህ ድንጋጌ የወጣው የፕሬዚዳንት ሊንከን ኢማንሲፔሽን ፕሮክላሜሽን በመባልም ይታወቃል። አድማጮች ለምሽቱ የያዝነውን ማገባደዳችን ነው። የትግርኛ ስርጭት ነው ቀጣዩ። ነገ ቅዳሜ ከምሽቱ 3 ሰዓት ላይ በመደበኛ ዝግጅታችን እንመለሳለን። ያስተናግድናችሁ
ቆንጂት ታየና
አሉላ ከበደ ነን። መልካም ምሽት።
ደህና ደሩ.